ይህ ፍኖተ ህብረት የሃፋድን ሬዲዮ ነው። ፍኖተ ህብረት የሃፋድን ሬዲዮ አገልግሎት ከWZHF ሬዲዮ ጋር በመተባበር ዘወትር ቅዳሜ ከቀኑ 8 ሰዓት እስከ 9 ሰዓት በ1390 AM የሚያስተላልፈውን ዝግጅት አሁን ይጀምራል።
አድማጮቻችን እንደምን ሰንብታችኋል? ዛሬ ሐምሌ 24 ቀን 2002 ዓመተ ምህረት ነው። በዛሬው የአንድ ሰዓት መርሃ ግብራችን ቀዳሚውን ይዘው ዜና ይሆናል። በማስከተል ከኢትዮጵያ ህዝባዊ አብዮታዊ ፓርቲ ሃፓ ባጭር መቀጨት ያለበት የውያኔ ሴራ በሚል ርዕስ የተሰጠው መግለጫ እናቀርባለን። አስከትለንም ሳምንታዊ ዜና ዘገባችን ይቀጥላል። ግብል ማወቅ ስተትን አለመጥገን በሚል ርዕስ ከዝግጅት ክፍላችን የቀረበውን ሀተታ አቅርበን በመጨረሻ የደረሱንን ሁለት አጫጭር የአገር ወዳድ ደብዳቤዎች አቅርበን የፕሮግራማችን ፍጻሜ ይሆናል። አሁን ወደ ዜናው።
በቅድሚያ ግን አርዕስተ ዜናዎች። መለስ ዜናዊና ወያኔ ቡድኑ የኢትዮጵያ ባንኮች እየተቀራመቱ መሆናቸው ተገለጸ። ሩሲያ የ2805 ሜትሪክ ቶን እርዳታ ለኢትዮጵያ ድርቅ ረዳች። የወያኔው መሪ ከአዲስ አበባ ዩኒቨርሲቲ የክብር ዶክትሬት አልቀበልም አለ። ሼህ አላሙዲን በሀገር ውስጥ እና በጎረቤት ሀገር የኢትዮጵያ አየር መንገድን ተክቶ ሊሰራ ነው። በአዲስ አበባ የምኒልክ ቤተ መንግስት ውስጥ የሚገኙ ዛፎች ተቆረጡ የሚሉት ናቸው። ለነኚህና ለሌሎች ዜናዎች ዝርዝሩን እነሆ። የወያኔው መሪ መለስ ዜናዊ ሚስቴ የሆነችውና የትግራይ ተራድኦና መልሶ ማቋቋም ድርጅት የተባለው የፈንድ ኃላፊ ባለፈው ዓመት የወያኔው ቀንደኛ መሪ የሆነውን ስብሐት ነጋን አባራ ስልጣን ከያዘች ወዲህ ባንኮች ለኤፈርት በሕገ ወጥ መንገድ ብድር እንዲሰጡ ግፊትና ተጽዕኖ በማድረግ ባንኮቹን ከ10 ቢሊዮን ብር በላይ ለኤፈርት ቢያበድሩም እስካሁን ድረስ ተመላሽ እንዳላደረጉና ባንኮቹ ገንዘባቸውንም ባለማግኘታቸው ወደ ኪሳራ እያመሩ መሆናቸው ተጠቁመዋል። በተለይም የኢትዮጵያ ንግድ ባንክ፣ የኢትዮጵያ ልማት ባንክና የንግድና የግንባታ ባንኮች ከፍተኛ የገንዘብ ጥረት እንደገጠማቸው ታውቋል። የሙስናው አመበት የተባለችው አዜብ ከባንኮቹ ብር ብቻ ሳይሆን የውጭ ምንዛሪንም እንደወሰደች፣ ይህም 1.41 ሚሊዮን ዶላር እንደሚደርስም ተገልጿል። የውያኔ ንግድ ድርጅት ታክስና ግብር የማይከፈል ሲሆን የሚንቀሳቀሰውና የሚሰራው ትግራይ ውስጥ ብቻ ሲሆን የሚበደረው ግን በኢትዮጵያ ሀብት ከሆኑ ባንኮች መሆኑ ወያኔ ሁሉንም ያገሪቱን ሀብት በቅድሚያ ለትግራይ የሚለው መመሪያ መሰረት በማድረግ የተሰራ መሆኑ ታውቋል። የወያኔ አገዛዝ ከተባበሩት የምዕራብ ሶማሊያ ነጻ አውጪ ግንባር ጋር የሰላም ስምምነት ፈረሙ ማለቱ አስታውቋል። እንደ ወያኔ አባባል ከሆነ ግንባሩ የመሳሪያ ትግሉን በማቆም ወደ ሰላማዊ ትግል ይገባል ይበል እንጂ ግንባሩ በአሁኑ ጊዜ አስጊና አስጨናቂ ትጥቅ ትግል ያደርጋል ወይ የሚለው ጥያቄም አጠያቂ ሆኗል። የኦጋዴን ብሔራዊ ነጻ አውጪ ግንባር ግን ከወያኔ ጋር ባደረገው የሰላም ስምምነት እጁ እንደሌለበትና በኦጋዴን ሶማሌዎች ድላቸውን በነጻ እስኪወስዱ ድረስ የትጥቅ ትግሉን እንደሚቀጥል አስታውቋል። ይሁን እንጂ ግንባሩ ዓለም አቀፍ ታዛቢዎችና አደራዳሪዎች ማለትም የተባበሩት መንግስታት ድርጅት፣ የአውሮፓ ህብረት፣ የአፍሪካ ህብረት፣ አሜሪካንና እንግሊዝ የሚያዘጋጁ ድርድር ላይ ግን ለመነጋገር ፈቃደኛ መሆኑን ገልጿል። የፖለቲካ ታዛቢዎች ወያኔ ከምዕራብ ሶማሊያ ነጻ አውጪ ግንባር ጋር የሰላም ስምምነት ፈረምኩ ማለቱ ራሱን ብቻ የሚያታልል መሆኑን በመግለጽ ግንባሩ በኦጋዴን ያለው የተዋጊ ኃይልም ሆነ ድጋፍ የተመናመነ መሆኑን ይገልጻሉ። ወያኔ ከምዕራብ ሶማሊያ ነጻ አውጪ ግንባር ጋር የሰላም ስምምነት አደረኩ ይበል እንጂ ወደ ኦጋዴን በርካታ የጦር መሳሪያም እያጓጓዘ መሆኑንና ከጦር መሳሪያ ውስጥም ታንኮች እንደሚገኙበት፣ በኦጋዴንም ሲቪል ሰራተኞች ኦጋዴንን እየለቀቁ መሆኑ ተጠቁመዋል። የመለስ ዜናዊን የወያኔ ጸረ ኢትዮጵያ ቡድን የኢትዮጵያን ሀብት መዝረፍና መስረቅ የራሳቸውን ዘርና የንግድ ሸሪክ ማክበር የዕለት ተዕለት ተግባር በሆነበት በዛሬቱ ኢትዮጵያ የወያኔ ቀኝ እጅና ዋና የንግድ ሸሪክ የሆነው ሼህ አላሙዲን በበረራ ንግድ ውስጥ ማሰማራቱ ታወቀ። የኢትዮጵያ አየር መንገድም ወደ ጎረቤት ሀገሮችና የሀገር ውስጥ በረራውን እንደሚያጠፍ መነገሩም ተጠቁሟል። ሼህ አላሙዲን በሀገር ውስጥ የጎንና የጎረቤት ሀገሮችን በረራ የኢትዮጵያ አየር መንገድን ተክቶ እንዲሰራ የወያኔው መሪ መለስ ዜናዊ ሁኔታዎችን እያመቻቸለት ሲሆን ይህ አያያዝ ስመጥሩ የሆነውን የኢትዮጵያን ስምንና ክብርን ይዞ የዘለቀውን የኢትዮጵያ አየር መንገድን በዘሬና በስልት ለማዳከምና የበረራ ንግዱንም ከወያኔው አላሙዲን ቁጥጥር ስር ለማድረግ የረጅም ጊዜ እቅድ እንዳለ የሚያሳይ ነው ተብሏል። በመለስ ዜናዊ የሚመራው ጸረ ኢትዮጵያ ቡድን ኤርትራን ካስገነጠለና የኢትዮጵያን ባህር በር አልባ ካደረገ ወዲህ ከጅቡቲ ጋር ወዳጅነቱን ማጠናከሩና ለጅቡቲ መሪዎችም ሰፋፊ የእርሻ መሬቶችንና የከተማ ቦታ መስጠቱና ወዳጅነቱንም ለማሳየት ይሞክር እንጂ በወደብ አጠቃቀምና ታሪክ ጉዳይ ላይ ውዝግባቸውን አሁንም እንደቀጠለ መሆኑ ታውቋል። የወያኔ ውጭ ጉዳይ ሚኒስትር ስዩም መስፍን በሚስጥር ወደ ጅቡቲ ተጉዞ ከጅቡቲ ባለስልጣናት ጋር ውይይት ቢያደርግም ያለ ውጤት መመለሱ ታውቋል። ጅቡቲ ከኢትዮጵያ እቃ ጭነው ወደ ጅቡቲ የሚገቡትንም ሆነ የሚወጡትን የጭነት መኪናዎች ከፍተኛ ታሪፍና መንገላታት እያደረሰች ሲሆን ሰሞኑንም እቃ ለማራገፍና ለመጫን የተጓዙ የጭነት መኪናዎች ከጅቡቲ ድንበር ተመልሰው ሚሌ ከተማ ላይ ለማቆም መገደዳቸው ታውቋል። በዚህ የወደብ አጠቃቀም ውዝግብ የተነሳ ወያኔ ከጅቡቲ ጋር ያለውን ግንኙነት እየተበላሸ መምጣቱ ሲታወቅ፣ ነጋዴዎችም ወደ ውጭ የሚልኩትም ሆነ የሚያስገቡት እቃዎች መዘግየት የተነሳ ከፍተኛ ችግር ውስጥ መውደቃቸው ታውቋል። ወያኔ ከጅቡቲ ጋር በወደብ አጠቃቀም ውዝግብ እንዳለ በሚነገርበት በአሁኑ ሰዓትም ነባር የከባድ ጭነት መኪና ሾፌሮች የስራ ማቆም አድማ ማድረጋቸው ታውቋል። ሾፌሮቹ የደሞዝና የምርት ጥያቄ በማቅረብ ለጥያቄያቸው አግባብ ያለው መልስ እንዲሰጣቸው በተደጋጋሚ ጊዜያት ተጠየቁ መሆናቸውንና ምላሽ ባለማግኘታቸው ኮሜት የተባለው የደረቅ ጭነት ማመላለሻ ማህበር 600 ሾፌሮችን ለስራ ማቆም አድማ እንደጠራ ታውቋል። የከባድ ደረቅ ጭነት ሾፌሮች ጥያቄን መልስ ከመስጠት ይልቅ በምትካቸው ሾፌር ለመቁጠር የወጣው ማስታወቂያ በቂ ተመዝጋቢ ለማግኘት አለመቻሉም ታውቋል። አድማጮቻችን፣ ይህ ዜና የሚተላለፍላችሁ ከፍኖተ ህብረት የያፓ ድምጽ ነው። በአዲስ አበባ የሚገኘው የሩሲያ ኤምባሲ እንዳስታወቀው ሩሲያ ለኢትዮጵያ ድርቅ በዓለም የምግብ ፕሮግራም በኩል 2805 ሜትሪክ ቶን ስንዴ መለገሷን አስታውቋል። ኤምባሲው የስንዴ እርዳታውን ለልማት እገዛ ያደርጋል፣ ሩሲያንም የልማት አጋዝ መሆኑን ያሳያል ብሏል። በኢትዮጵያ የዓለም የምግብ ፕሮግራም ምክትል ዳይሬክተር የሩሲያውን እርዳታ አመስግነው የምግብ እርዳታው በድርቅ ለተጎዱ ወገኖች ሰዎች ያገለግላል ብለዋል። የሰብአዊ እርዳታን የሚከታተሉ ወገኖች ግን ወያኔ የኢትዮጵያን ለመሬቶች ለህንድ፣ ለቻይና፣ ለአረቦችና ለኮሪያ በመቸርቸር ከኢትዮጵያ እህል እያመረቱ ለገበያና ለሀገራቸው ሲያቀርቡ ኢትዮጵያ ግን ሁልጊዜም ተረጂ መሆኗን፣ የኢትዮጵያው ድርቅና ረሃብ የአየር መዛባት ብቻ ሳይሆን የብልሹና የዘረኛ አስተዳደር ውጤት ነውም ይላሉ። የወያኔው መሪ መለስ ዜናዊ እበላባይና ድርባይ የአዲስ አበባ ዩኒቨርሲቲ መማክርቱ ጉባኤ ያጸደቀለትን የክብር ዶክትሬት ሽልማትን ውድቅ ማድረጉ ታወቀ። የወያኔው መሪ ለምን የዶክትሬት ሽልማቱን አልቀበልም እንዳለ በውልና በይፋ የተገለጸ ነገር ባይኖርም ሽልማቱ ከራሱ ሰዎች ጋር ተቃውሞ ይቀሰቅስብኛል በሚል ፍራቻ የተነሳ ሊሆን እንደሚችል ተገምቷል። በእለቱ የቀድሞ የደቡብ አፍሪካ ፕሬዚዳንት ታምቦ ኢምቤኪ የክብር ዶክትሬቱን የተበረከተላቸው ሲሆን የወያኔው መሪ ግን በስነ ስርዓቱ ላይ አልተገኘም። የወያኔው መሪ የተዘጋጀለትን ሽልማት አልቀበልም ማለቱ አድርባይ ምሁራኖቹም ሳይቀር ቅሬታ ያሳደረባቸው ሲሆን፣ ወትሮም ለመወደድና ለመወደስ ብቻ ያቀረቡት ሽልማት በዘረኛው መሪ አልቀበልም ማለት አድርባይ ምሁራኖቹ ዳግም ውድቀትና ሀፍረት ሆኖባቸዋል። አንዳንድ የዩኒቨርሲቲ መምህራን ግን የአዲስ አበባ ዩኒቨርሲቲ በሙያቸውና በችሎታቸው ለሀገርና ለወገን ብሎም ለመላው የሰው ልጅ ላበረከቱት በጎ ነገር የዶክትሬት ሽልማት መስጠቱ ቢደገፍም እንደ መለስ አይነት ዘረኛና አምባገነን መሪን በሰብአዊነት ላይ ወንጀል የፈጸመ በዘር ማጥፋትና በጦር ወንጀለኝነት የሚከሰሰውን ራሱ ተማሪዎችን በገደለበት አደባባይ እንሸልም ማለት ታላቅ ሀገራዊ ክህደት ነው ይላሉ። በአዲስ አበባ ከተማ በአራት ኪሎ ቤተ መንግስት ከአጼ ምኒልክ ዘመነ መንግስት ጀምሮ የነበሩ ከመቶ ዓመትና ከዛም በላይ እድሜ ያላቸው ዛፎች በወያኔ መጨፍጨፋቸው ታወቀ። ወያኔ ሰሞኑን በአራት ኪሎ ቤተ መንግስት የነበሩትን ዛፎች በሙሉ ጨፍጭፎ የጣለ ሲሆን ቀድሞ በዛፍ የታጀበው ቤተ መንግስት ዛሬ ምድረ በዳ መስሎ መታየት መጀመሩ ተረጋግቷል። የአካባቢው ነዋሪዎች በዛፎቹ መቆረጥ እጅግ ማዘናቸውንና የሀገሪቱ ቅርስ የሆነው ቤተ መንግስትንም ግርማ ሞገስ መክፈፉን በሀዘኔታ ይገልጣሉ። የወያኔ አገዛዝ ዛፎቹ ሲጨፈጨፉት ለጥበቃ አያመችም በሚል የተመዘገበ ሲሆን ዛፎቹን ጨፍጭፎ 16 አዳዲስ የጠበቀ አማማ ማሰራቱም ታውቋል። ሀገር ወዳድ ዜጎች ግን መለስ ዜናዊ ቤተመንግስቱን በሶስት ዙር ጥበቃ አድርጎ ዛፎቹን ለጸጥታ አስጊ ናቸው ማለቱን ለምክንያት መሆኑን በመግለጽ በትግራይ እንኳን ታሪካዊ ቦታዎችን ተራሮችን ደንም ለማልበስ በሚል ዛፍ ሲተከሉ በመሀል አዲስ አበባ ግን ያውም ለረጅም ዓመት እድሜ ያስቆጠሩ ዛፎችን መጨፍጨፉ አንድም ከዘረኝነት ሌላም ከንቀት የመነጨ ነው ይላሉ። የመለስ ዜናዊ አገዛዝ ያደረጃቸው የወጣት ሊግ አባላት የወያኔን ሰይጣናዊ ተግባር እየተገበሩ መሆናቸው ተገለጸ። በዚህ መሰረት ህዝቡ የዕለት ጉርስ አጥቶ በተቸገረበት ዘመንና የክረምቱ ወራት በከፋበት ወቅት ከ30 አመት በላይና ከዛም በላይ በቂርቆስ ክፍለ ከተማ ይኖሩ የነበሩ ኗሪዎችን በላያቸው ላይ ቤቱን ማፍረስ መጀመራቸው ታውቋል። ቤቱን አፍርሰው እንጨትና ቆርቆሮ፣ በርና መስኮቶቹን እንደዚሁም መሰል ቁሳቁሶች ተሽጠው 60% ለቀበሌው ሲገባ 40% ደግሞ የወያኔ ወጣት ሊግ አባላት ይከፋፈሉታል። በዚህ የክረምት ቤት የማፍረስ ዘመቻ የመጀመሪያው ተጠቂ የሆነው የቂርቆስ ቀበሌ 01 ሲሆን ህዝቡ በአሁኑ ጊዜ ለከፋ ችግር ተጋልጦ እንደሚገኝም ታውቋል። በመጨረሻም የመለስ ዜናዊ ዘረኛና አምባገነን አገዛዝ በመስከረም ወር መጠነ ሰፊ ግምገማና ምንጠራ አካሄዳሉ እያለ በሚፎክርበት በአሁኑ ሰዓት ወያኔ ቡድን ለአመታት ያገለግሉ ሌሎችን ከወዲሁ ማባረር ጀምሯል። በዚህ መሰረት የሰበታ ከተማ ከንቲባን ጨምሮ ካቢኔው ሙሉ በሙሉ የተባረረ ሲሆን የባለስልጣኖቹ ንብረትንም እንዲቆጠር ታዟል። የሰበታ ከንቲባ ምናልባት ሹመት ሳይሰጡ አይቀርም ተብሎም ይገመታል። ወያኔ በሌሎች ከተሞችና በሌሎች ባለስልጣኖች ላይም ተመሳሳይ እርምጃ ይወስዳል ተብሎ እንደሚጠበቅ ተገልጿል። አድማጮቻችን ለዛሬ ያዘጋጀነው ዜና በዚሁ አበቃ።
አድማጮቻችን በማስከተል ከኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ የተሰጠ መግለጫ እናሰማለን። በአጭር መቀጨት ያለበት የወያኔ ሴራ። የወያኔ አገዛዝ ቀስ በቀስ በባዕድ ሀገር ያለውን ሁኔታ በቁጥጥር ስር አስገብቶ የተቃዋሚ ዜጎችን ድምፅ ለማፈን ከፍተኛ እንቅስቃሴ እያደረገ ነው። ይህም እርኩስ ተልእኮ ከቅርብ ጊዜ ወዲህ እየተፋፋመ መጥቷልና ሁሉም ዜጋ ነቅቶ በመነሳት ሊያከሽፈውና በንጭጩ ሊቀጨው ያስፈልጋል። የወያኔ አገዛዝ ለዚሁ አፍራሽ ተልእኮው ብዙ ሚሊዮን ብር የመደበ ሲሆን ብዙዎች ሰርጎ ገቦችና ሰላዮችን እንዲሁም አባሎቹን በስደተኛ ሽፋን ወደ አሜሪካና አውሮፓ ልኳል። ዛሬ እነዚህ ቅጥረኞቹን በመጠቀም በባዕድ አገሮች ያሉ የሃይማኖት ተቋማትንና ማህበራትን ለመያዝ ሰፊ ዘመቻ ከፍቷል። በመጪው ሐምሌ 29 ቀን 2002 ዓ.ም ምረት ወይንም በፈረንጆቹ አቆጣጠር ኦገስት 5 ቀን 2010 በዋሽንግተን ዲሲ ወያኔን ደጋፊ ሰላማዊ ሰልፍ ማዘጋጀቱንም ሲገልጽ ለሀገር ተቆርቋሪ ለመምሰልና ለማወናበድም የአባይን ጥያቄ ሊጠቀምም ተነስቷል። ለዚህ ሰልፍ የሚመጡትን የወያኔ አባላትና ደጋፊዎች የመጓጓዣና የሆቴል የማረፊያ ወጪ የሚሸፍነው የወያኔ ወዳጅ የሆነው ቱጃር የሳውዲ አረቢያ ዜጋ መሆኑም ተዘግቧል። ቀደም ሲልም ወያኔ አባሎቹንና ደጋፊዎቹን በኮሚቴ፣ በድረገጽ፣ በሬዲዮ ወዘተ ደረጃ የልማትና እድገት ጥምረት በሚል ማደራጀቱም ተገልጾ ነበር። የአገርን ሉዓላዊነት በሚጻረር መልክ ለግብጽ በባህር ዳር መሬት ያልሰጠ ይመስል ለሀገር ጥቅም በተለይ በአባይ ጉዳይ የቆመ አስመስሎ ሊያጭበረብር ይመኛል። የወያኔን አገዛዝ ለዓለም ሕዝብ በማጋለጥ በባዕድ አገር ያሉ ኢትዮጵያውያን ከፍተኛ ሚና የተጫወቱና ያላቸው ሲሆን ወያኔ ይህንን ለማክሸፍና የበላይነቱን ለማስረገጥ ሙሉ ትኩረት ሰጥቶና ጠላት ባላቸው ድርጅቶችም ላይ የስም ማጥፋት ዘመቻ ከፍቶ እየተንቀሳቀሰ ነው። ይህ ሴራ በእንጭጩ ካልተመታ ጉዳቱ ቀላል ስለማይሆን ሁሉም አገር ወዳድ ይህን የወያኔ ጥረት ለማክሸፍ በጋራና በተጠናከረ መልክ ጊዜ ሳይሰጡ እንዲንቀሳቀሱ ኢህአፓ ጥሪውን ያስተላልፋል። አባይ የምግብ አደባባይ በበረዶ ከቀዘቀዙ ምግቦች ሙሉ በሙሉ ነጻ የሆነ ለጤንነቱ ታስቦ በሚገባ የሚዘጋጅ በባልትና ሙያ የተካነ የምግብ ቤቶች ሁሉ ቁንጮ የፈለጉትን የምግብ አይነት ረክተው የሚመገቡበት ቢፈልጉ ክትፎና ዱለት፣ ጥሬ ስጋ፣ ቅልጥ ያለ ጮማ ለሆድ የሚስማማ ፍቅር ለማሞቂያ የአዋዜ ጥብሱ በአይብ ተደባልቆ አሊያም የበሬውን ገባ ወጣ በልስልሱ ትኩሱን ሲበሉት የመንፈስ እርካታው ገና ምግቡን በጣቱ ጠቅለው ከነማዓዛው በአፍንጫው በኩል ወደ አፉ ሲልኩት ልዩ ቃናው ማስረጃው ነው። በምላስ መፈረም አያስፈልጎትም። በምግብ ጣዕም ለመርካት ሲሹ ወደ አባይ ገበያና ምግብ ቤት በቅ ይበሉ። በስራችንና በሙያችን ይረኩበታል። አባይም ይገደባል፣ ህዝቡም ይመገባል። አባይ ገበያና ምግብ ቤት።
በአጭር ጊዜ ውስጥ እናና ተወዳጅነትን ያተረፈው የአብሲኒያ የኢትዮጵያ ሬስቶራንት በንጽህናና በባለሙያ የተዘጋጁ ጣፋጭ የጾምና የፍስክ ምግቦችን በጥራት ማቅረብ መቀጠሉን እየገለጸን፣ የጋምቤላ ስፖርት ባርም ማንኛውም የስፖርት እንቅስቃሴን ማሳየቱን ከሰኞ እስከ አርብ ከ4 ፒኤም እስከ 8 ፒኤም የሃፒ አወር እንዳለው እየገለጸን፣ የመኪና ማቆሚያ ከሬስቶራንቱ ጀርባ እንደ ልብ መሆኑንም እንገልጻለን። አብሲኒያ የኢትዮጵያ ሬስቶራንት የቢሮ ክፍሎችን ለኪራይ የሚሆኑ የመሰብሰቢያ አዳራሾችም እንዳሉት ይገልጻል። ዘወትር አርብ፣ ቅዳሜና እሁድም የሚዝናኑበት የሚደሰቡበትና የሚጨፍሩበት የሙዚቃ ዝግጅትም እንዳለን ስንገልጽ በታላቅ ደስታና ኩራት ነው። ጣፋጭ ምግብ በልቶ ለመዝናናት የአብሲኒያ ሬስቶራንት። አድራሻችን 8221 ጆርጂያ አቨኑ፣ ስልክ ቁጥራችንም 301-562-5911 ነው። የአብሲኒያ ሬስቶራንት።
ተርጓሚ አገልግሎት በማናቸውም የመንግስት መስሪያ ቤት ፍርድ ቤት ወይም የሕክምና መስጫና ኢንሹራንስ ነጻ አስተርጓሚ ማግኘት እንደሚችሉ ያውቃሉ? እርሶ የምናገረው አማርኛ ነው አስተርጓሚ ያስፈልገኛል ካሉ እነዚህ ተቋማት ህግን ለማክበርና ንግዳቸውንና አገልግሎታቸውን በይበልጥ ማስተዋወቅ ስለሚፈልጉ በነጻ አስተርጓሚ እንዲቀርብሎ ያደርጋሉ። የምናገረው አማርኛ ነው አስተርጓሚ ያስፈልገኛል ብለው ይጠይቁ።
ማስተዋወቂያ የዘንድሮ የሰሜን አሜሪካ የኢትዮጵያ እግር ኳስ ፌዴሬሽን የክብር እንግዳ የነበሩት አቶ አስፋው ከበደ በሚቀጥለው ሳምንት ወደ አገራቸው ከመሰናበታቸው በፊት ሐሙስ ሐምሌ 28 2002 ወይንም ኦገስት 5 ቀን 2010 ዓ.ም ተመረጥ ዋሽንግተን ዲሲ በሚገኘው የላሊበላ ሬስቶራንት የመሸኛ ሰነ ስርዓት ይካሄዳል። በመሆኑም የስፖርት አፍቃሪ ቤተሰቦች ሁሉ ሐሙስ ሐምሌ 28 2002 ወይም ኦገስት 5 2010 ከ7 ፒኤም ጀምሮ ከጠዋቹ በ14ኛና ፒ ላይ በሚገኘው የላሊበላ ሬስቶራንት ይሁን። አዘጋጅ ኮሚቴው።
አድማጮቻችን እንደምን ሰንብታችኋል? በማስከተል አጠር ያለ የዜና ዘገባ ትንታኔያችን ይቀርባል። መለስ የአፍሪካ መሪዎች ለቻይና እንዲያጎብድዱ አጥብቆ እየሰራ ነው ተባለ። ለዘመናት ተከብሮ ከኖሩት ሴቶቻችን ያራት ኪሎ ቤተ መንግስት ደኖች ተጨፈጨፉ። ወያኔ ከኦጋዴን ነጻ አውጪ ድርጅት ጋር ስምምነት አደረኩኝ ይላል፣ ሁኔታው ግን ተባብሷል የሚሉናቸው አሁን ወደ ዝርዝሩ። ከበረሃ ጀምሮ የገዛ ጓደኞቹን ተራ በተራ እየፈነገለ እዚህ የደረሰው የወያኔዎቹ መሪ መለሰ ዜናዊ እንደለመደው ዛሬም የአፍሪካ መሪዎችን እርስ በርስ እያናከሰ የራሱን ዝናን በማግበስበስ ላይ ሰንብቶ ተመልሷል። በኡጋንዳውና ከተማ ካምፓላ የመሪዎች ስብሰባ ከሐምሌ 18 እስከ ማክሰኞ ሐምሌ 22 2002 ድረስ የተደረገ ሲሆን በዛ ስብሰባ ላይ ዋነኛ አጀንዳ ተብሎ ሲተበቀ የነበረው ተትቶ ሌላ አጀንዳ ላይ ሲነታረኩ ሰንብቷል። ከኡጋንዳው መሪ ዮሪ ሙሱቪኒ ጀምሮ እስከ ወያኔው መሪ መለሰ ዜናዊ ድረስ ህዝቦቻቸውን ለራብና ለርዛት ዳርገው የራሳቸውን ስልጣን ለማራዘም ብሎም ዝናቸውን የሚያስጠብቁበትን መላ ሲወያዩ ከመሰንበታቸው በተጨማሪ አንዱ አንዱን እያሞካሸ እርስ በርስ ሲሽወወዱ ሰማምተዋል። መለስ ዜናዊ አምና የአፍሪካ ህብረት የመሪዎች ጉባኤ ላይ የአፍሪካን ተላላኪነት ተሰጥቶት የነበረ ሲሆን ዘንድሮ ይህንኑ ክፍት የሥራ ቦታ ይለቃል ተብሎ የተጠበቀ ቢሆንም አስቀድሞ ለሆዳቸው ያደሩ መሪዎችን በገንዘብና በጥቅማ ጥቅም በማሰሩ ያላንዳች ግርግር መልሶ ቦታ ለመያዝ ችሏል። በሀገርና ህዝብ ላይ ግፍና በደል እየሰራ የሚገኘው አምባገነኑ መለስ ዜናዊ ጥቂት የአፍሪካ መሪዎች ድጋፍ ቢሰጡትም ቁጥራቸው ቀላል ያልሆኑ ተቃውሞም ሆነ ድጋፍ ሳይሰጡ በድምጽ ታቅቦ መውጣታቸውን የተቆሙ የደረሰን ዘገባ በተለይ እስልምና ተከታይ አፍሪካ ሀገሮች መለስ ዜናዊ በሶማሌ ላይ በሚፈጽመው ድርጊት የተነሳ ከፍተኛ ጥላቻ እያሳዩ እንደነበር የደረሰን ዘገባ ያጋልጣል። ከቻይና ጋር ፍንፍስ ያለ ፍቅር ላይ የወደቀው መለስ ዜናዊ የአፍሪካ ሀገራት መሪዎችን እንደራሱ የተጠበቀ ግንኙነት እንዲፈጥሩ ያለሳለሰ ጥረት በማድረግ ላይ መሆኑን የተቆመው ዘገባ በተለይ ማዕድን አውጪ የአፍሪካ ሀገራት ከቻይና ጋር ጥብቅ ትስስር እንዲኖራቸው ለማድረግ አጥብቆ እየሰራ መሆኑን አረጋግጧል። ማጎብደድ የማይሰለቸው አሁን ደግሞ ለቻይና ጎበደደው መለስ ዜናዊ ወደ ሀገር ውስጥ የሚገቡትን ቻይናውያን እየተለማመጠ ዓለም አቀፍ ሕግን በጣሰ መልክና የሀገርን ጥቅም በሚጎዳ ሁኔታ ያላንዳች ግብር በሀገሪቱ እንዳሻቸው እንዲፈነጩ ከማድረጉም በተጨማሪ ዛሬ ከከፍተኛ ባለሀብት ጀምሮ እስከ የቀን ሰርቶ አደር የሆኑ ቻይናውያን ድረስ እየተሰገሰጉ የዜጎችን ሰርቶ የመኖሩሉና እየተጋፉ ይገኛል። ያልበቃ ብሎት የአውሮፓ ሀገራትንም በሙሉ ከቻይና ስር ለማንበርከክ ሌት ተቀን ከመሮጡም በላይ የምዕራብ ሀገር ደጋፊ ናቸው የተባሉ የአፍሪካ ሀገራት መሪዎችን ሀሳብ እያስለወጠ መክረሙን ለዲፕሎማቲክ ቅርበት ያላቸው ወገኖች እየገለጹ ነው። ነጭ ሲሉት ጥቁር፣ ሰማይ ሲሉት ምድር የሚገኘው እንደ ስስት ባህሪውን እየቀየረ ያለው ይኸው አረመኔ ግለሰብ ዛሬ ዜጎች በስራ አጦት የዕለት ጉርስ ለማግኘት በተቸገሩበት በዚህ ቀፋፊ ወቅት በወንብድና አስሯቸው የነበሩት ማለትም ቻይና በወንብድና አስራቻቸው የነበሩት ዜጎቿን እየፈታች ለቀን ስራ ሳይቀር ወደ ኢትዮጵያ እየሰገሰገች መገኘቷም የነመለስ ዜናዊ መሰሪ ስራ መሆኑን የተረጋገጠ ጉዳይ ነው። ከስፍራው ሾልኮ የደረሰን ጥብቅ ሚስጥር እንዳመለከተው ከሆነ እስከዛሬ ነጋዴዎች ወደ ሀገር ውስጥ የሚያስገቡት እቃዎች የተለያዩ ሀገር ስሪት የነበረ ሲሆን ከቅርብ ጊዜ ወዲህ ግን ከቻይና ስሪት በስተቀር ከሌላ እንዳያስገቡ የተከለከለ መሆኑን ውስጥ አዋቂ ምንጮች ገልጸው ምናልባት የሌላ ሀገር በተለይ የምዕራብ ሀገራት ስሪት የሆነ እቃ ቢመጣ ጉምሩክ ታሽጎበት እንዲቀር አሊያም የቀረጥ ክፍያው እጅግ ከባድ እንዲሆን መደረጉን ጨምሮ ገልጸዋል። በዚህ ምክንያት ከግለሰብ እስከ መንግስታዊ ተቋም ድረስ በተሰጠው ጥቅምስራዊ ትዛዝ መሰረት የቻይና ስሪት የሆኑ ቆች ለመግዛት እየተገደዱ መሆኑን ለማወቅ ተችሏል። በቅርቡ በመላ ሀገሪቱ የሚሆን የመብራት ኃይል ለመቆጣጠሪያ ጋኖች በውዳጋ ከቻይና ተገዝተው ስራ ላይ የዋሉ ቢሆንም እዚህ ግባ የማይባል አገልግሎት ሳይሰጡ እየተባላሹ የመብራት ስርጭቱ ተቋርጦ ዜጎች በድቅድቅ ጨለማ ውስጥ ለመኖር ተገደዋል። ገበሬው በነጻ ያላንዳች ክፍያ እያፈናቀሉ ኢንቨስተር ነን እያሉ ለሚመጡ ቻይናዎች መሬት በነጻ እያደሉ መሆኑን የተገነዘቡ ምሁራኖች በዜጎች ላይ እየተፈጸመ ያለውን ሰብአዊ መብት ጥፋት ብቻ ሳይሆን የመኖርን ያለመኖር ህልውና የሚፈታተን እርምጃ ነው በማለት ያወግዙታል። ለዚህ መፍትሄው እንባ ማልቀስ ሳይሆን ማስለቀስ ይላሉ አብዛኞቹ። ከአፍሪካ ይልቅ ቻይና በበለጠችበት መለስ ዜናዊ ሰሞኑን የቀድሞ ደቡብ አፍሪካ ፕሬዝዳንት ታቦ ኤምቤኬ የአዲስ አበባ ዩኒቨርሲቲ ክብር ዶክትሬት ተሸላሚ አድርጎ የሸለማቸው ቢሆንም በለቱ በቤተ መንግስት ውስጥ ተቀምጦ ከቻይና ባለሀብት ነን ከሚሉ ሰዎች ጋር አብሮ የዋለ መሆኑን በበዓሉ ላይ ሳይገኝ እንደቀረ ለማወቅ ተችሏል። በአንድ ወቅት በአፍሪካ ምርጥና ስመ ገናና ከሆኑ መሪዎች ግንባር ቀደምና ለአፍሪካኖች አለኝታ ናቸው ተብሎ ሲወደሱ የነበሩት ታቦ ኤምቤኬ በአዲስ አበባ ዩኒቨርሲቲ ለተበረከተላቸው ክብር ዶክትሬት ሽልማት ላይ አለመገኘቱ የጥቁር ህዝቦችን መናቁን በግልጽ ያሳየ የቻይናዎች አጎብዳጅ መሆኑን ያረጋገጠ ነው ሲሉ ብዙ ምሁራኖች እየተቹት ይገኛሉ። ለዘመናት ተከብሮ የኖረውንና የቤተ መንግስት ውበት የነበረው እድሜ ጠገብ ዛፎች ተጨፍጭፈው እንዲወድሙ መደረጉን በአይን ለማረጋገጥ ተቻለ። ከአጤ ምኒልክ ዘመነ መንግስት ጀምሮ ከመቶ ዓመት በላይ ሲወርድና ሲወራረድ የመጣው ይኸውን የዛፍ ደን በአግባቡ እንክብካቤና ጥበቃ ሲደረግለት የቆየ ቢሆንም ሰሞኑን በሚያሳዝን ሁኔታ ያላንዳች ምትክ ተጨፍጭፈው እንዲጣሉ መደረጉ ታውቋል። በወያኔዎቹ ምንም አይነት መተኪያ ሳይደረግለት በአራት ኪሎ ቤተ መንግስት ግቢ ውስጥና በአጥር ውጭ የነበሩት ደኖች ለቤተ መንግስቱ ውበት ከመሆናቸው በተጨማሪ በአካባቢው ንጹህ አየር እንዲኖር ትልቅ አስተዋጽኦ ሲያበረክቱ የኖረው ቢሆንም ሰሞኑን የወያኔው መሪ መለስ ዜናዊ በሰጠው ትዕዛዝ መሰረት ሙሉ ለሙሉ ከጥቅም ውጭ እንዲሆኑ መደረጉና የቤተ መንግስቱ ታሪካዊ ቅርስነት ጨርሶ እንዲጠፋ መደረጉም ታውቋል። ጥፋት እንጂ ልማትን ከቶ የማያውቁት እነ መለስ ዜናዊ ለዘመናት ተከብረው የኖሩን አስጠብቀውና ታሪካዊ ቅርስነቱን መጠበቅ ሲገባቸው ዳሩ ምን ቸገራቸው? በማን አለብኝነት አንድም ምትክ ዛፍ ሳይተክሉ መጨፍጨፋቸው እጅግ የሚያሳዝን ብቻ ሳይሆን የሚያበሳጭ መሆኑን የገለጹት በቤተ መንግስቱ ዙሪያ ለብዙ ዓመታት ነዋሪ የሆኑ የአካባቢው ህብረተሰብ ያን የመሰለ ውብ ግቢ ቅርስነቱ እንዲጠፋና ብሎም እንዲበላሽ ሆን ብሎ የሰሩት ሸፍት ነው ማለት ይናገራሉ። ከቅርብ ጊዜ ወዲህ እርስ በርስ መተማመን ያጡት እና አንደኛው አንዱ ጥላ ሆነው እየተከታተሉ የወያኔ ባለስልጣናት ፍርሃት ውስጣቸው በመንገሱ በተለይ መለስ ዜናዊ ከፍተኛ ፍርሃት ውስጥ በመውደቁ ዙሪያውን 16 ዘመናዊ የጥበቃ ማማዎች በከፍተኛ ወጪ ከማሰራቱን በተጨማሪ በሶስት ዙር ጥበቃ እየተጠበቀ መሆኑን የጠቆሙት ውስጥ ታዋቂ ምንጮች በግቢው ዙሪያ የሚደረገውን እንቅስቃሴ በካሜራ ለመቅረጽ እንዲያመቸው ሙሉ ለሙሉ ዛፎቹ እንዲጨፈጨፉ ማድረጉን ምንጮች ጨምረው ይገልጻሉ። በመላው ዓለም ላይ የደን ሀብቶች እየተመናመኑ በመምጣታቸው ዓለም አቀፍ ደረጃ የአየር ንብረት መዛባት በተከሰተበትና ትልቅ ትኩረት ተሰጥቶት የዛፍ ተከላ ዘመቻ በሚደረግበት በአሁኑ ሰዓት ለዘመናት ተከብሮ የኖረውን የቤተ መንግስት ዛፍ ሾላ፣ ዝግባ፣ ወይራ፣ ዋርካና የመሰል ዛፎች እንዲጨፈጨፉ መደረጋቸው የሚያሳዝን የሚያስቆጭ ነው ሲሉ በቁጭት ይገልጻሉ። የወያኔ አርነት ትግራይ ቡድን ከኦጋዴን ነጻ አውጪ ግንባር ጋር የሰላምና እርቅ ስምምነት ሐምሌ 22 ቀን 2002 ዓ.ም ምረት በጊዮን ሆቴል ላይ በአዳራሽ መፈራረም ቢገለጽም በስፍራው ያለው ችግር ግን ተባብሶ መቀጠሉን ከጅጅጋ የደረሰን ዘገባ ያጋልጣል። የወያኔ ቡድን ባለስልጣን የሆነው እና በኮታ ስልጣን የተሰጠው የፌዴራል ጉዳዮች ሚኒስትር ዶክተር ሽፈራው ተክለማርያም የተባለ ሲሆን ከነጻ አውጪ ተብሎ ደግሞ አቶ ኢብራሂም መሐመድ ሁሴን ነው ተብሏል። ኦብነግ በተለያዩ ችግሮች ያባረረው እንደሆነ የተነገረለት ይኸው ግለሰብ በክልሉ ሲካሄድ በነበሩ ግጭቶች የሰብአዊ ጉዳዮች እጅግ የከፋ እንደነበር ዘርዝሮ ድርጅቱ ከወያኔ ጋር በተደጋጋሚ ጊዜ ድርድር ማድረጉን ሆኖም ፍሬ ሳያስገኝ መቆየቱን ገልጿል። ድርጅታቸው ሰላም የእድገት ቁልፍ መሆኑን መገንዘቡን የጠቆሙት አቶ ኢብራሂም ሁለቱም ወገኖች በጉልበትና በጦርነት የሚፈታ ችግር አለመኖሩን ተገንዝበው በሰላማዊ ድርድር በቅንነት መነሳታቸውን አሳውቋል። በአፍሪካና በአውሮፓ የታዩት ሁኔታዎች ይህ ጅምር የሚጠናከሩ ናቸው የሚሉት አቶ ኢብራሂም ለሶስት ወር የተደረገው የተኩስ ማቆም ስምምነት የክልሉን ህዝብ አግኝቶ ለማነጋገር በመነጋገር የሰላም ስምምነቱን ጠቀሜታ ለማሳወቅ እንዳገለገላቸው ቢናገሩም በዚህ ሳምንት በተለይ ስምምነቱ በጊዮን ሆቴል ተፈራረሙ በተባለበት ዕለት በኦጋዴን የተለያዩ ክፍሎች ከፍተኛ ግጭቶች መቀስቀሱን የደረሰን ዘገባ አጋልጧል። በስምምነቱ ብዙ ጥቅም አግኝተናል እያለ የሚለፈፈው የው ኢብራሂም የተባለው ግለሰብ ለውያኔ ያደሩትን ብቻ በመሰብሰብ ያደረገው ስምምነት ካልሆነ በስተቀር አንዳችም ውጤት እንዳልታየበት መሆኑ ታውቋል። በክልሉ በተከሰተ አዲስ ውጥረት ምክንያት የውያኔ ቡድን ግዙፍ ጦር ወደዚያው የላከ መሆኑን ከአይንማኞች ገለጻ ለመረዳት ተችሏል። እኛም ለዛሬ ያለን ዘገባ በዚሁ ተጠናቀቀ።
አድማጮቻችን በማስከተል ከዝግጅት ክፍላችን የቀረበ ጽሑፍ እናሰማለን። ግብን ማወቅ ስህተትን አለመድገም። የትግል ተመክሮን ማግኘት ጸጋ ነው። በቅድሚያ የተጋድሎ ውጤት በመሆኑ በአብዛኛውም ጊዜ ደግሞ ይህ ተመክሮ የሚገኘው ታጋዩ ሕዝብ ደም ገብሮበት በመሆኑ ለምሳሌ በ1964 ዓመተ ምህረት ኢሃፓ ሲመሰረት ምንም እንኳ ቀደም ሲል የተማሪዎች እንቅስቃሴ ተመክሮ የነበረ ቢሆንም የተደራጀ የፖለቲካ ፓርቲን በተመለከተ ምንም አይነት ተመክሮ ባለመኖሩ ኢሃፓ ከቲዮሪ ወይም ከመጽሐፍ ግንዛቤ ባሻገር ሀብሎ በተግባር መማር ነበረበት። ይህም ብዙ ጣውረድንና ስህተት መፈጸምን አስከትሏል። ከዚያ ጊዜ ወዲህ ግን የበርካታ ዓመታት ሰፊ ተመክሮ ተገኝቷልና ስህተትን መድገም ምንም ማጠየቂያ አያገኝም። ባለፈው የወያኔ ምርጫ የታየውን ይቅርና መለስ ብለን ወደ 1997 ዓመተ ምህረት አይናችንን በነቃኝ ከ200 ያላነሰ ዜጋ ተፈጅቶ ወያኔ ያውም በባዕዳን ድጋፍ በህገወጥ ስልጣን ቀጥሏል። የሰላምና ምርጫ መንገድ በወያኔ የማይሰራና ውድቅ የተደረገ አማራጭ ሆኖ በጋድ ታይቶ ነበር። ይህ ተመክሮ ቢኖርም የምርጫው ህግና ኮሚሽን ባይቀየሩም እንደገና ምርጫ ብለው የተቆለቆሉና አልፎም እናሸንፋለን ብለው የቃዡ መኖራቸውን መታዘብ ግድ ሆኖብናል። ይህ እንደገና መደረግ የሌለበት ስህተት ነው። በዚህም ዙር ነፍሰ ተገብሯል። የተሰቃዩና የታሰሩ መጥቂቶች አልነበሩም። ግን የተገኘው ውጤት ከተጠበቀው በላይ የወያኔን ጸረ ዴሞክራሲነት ያጋለጠና የመድበለ ፓርቲንም ጭምብል የተባበረ ነው። የወያኔ አንድ ፓርቲ አምባገነንነት ግልጽ ብሎ ቁልጭ ብሎ ለዓለም ሁሉ ታይቷል። አስመስሎ እያጭበረበረ እንዲቀጥል የፈለጉት ባዕዳን ሳይቀሩ አፍረውበታል። የኢትዮጵያ ህዝብ መብቱንና ሀገሩን መቀማቱንም እብሪተኛ ወያኔ ምን ትሆኑ በሚል አሳይቷል። ከዚህ ወዲህ በሰላም በምርጫ የሚለው አማራጭ የሙት ሙት መሆኑን የውርደት ጎዳና መሆኑን ወያኔ ራሱ በማያወላዳ መንገድ እየነገረ ባለበት ለመጪው 5 ዓመት ምርጫ እንዘጋጅ ብሎ ሰበካ መጀመር ከስህተትም ስህተት በህዝብ ጎጂነት ያ እና ወያኔን ጠቃሚነት የሚፈረጅ አቋም ነው። ካለፈው ሂደት መማር ሲቻል ያጠፋነው ለምርጫው በበቂ አለመዘጋጀታችን ነው ብሎ መደምደም ራስን መገምገም ሳይሆን ራስን ለቀጣይ ባርነት ማዘጋጀት አለያም ለወያኔ በተለጣፊነትና ሎሌነት ለመቀጠል መወሰን ተብሎ የሚወሰድ ነው። የፖለቲካ ተቺና አቂነን ማለት የጀመሩ አንዳንዶችም ለተቃዋሚ ድርጅቶች አዲስ እድል መጥቷል ለመጪው ምርጫ አመሮ መዘጋጀት በሚል የሚሰነዝሩት ሐሳብ በጃዙር ደረጃ ቢያንስ የወያኔ ጥንስስና ውላጅ መሆኑ የሚያከራክር አይደለም። ታሪኩን የረሳ ስህተቱን ይደግማል ተብሏል። ህዝብና ሀገርን የሚመለከት ስህተት ደግሞ ጉዳቱ መቼም ቀላል አይሆንም። በሰው ህይወት መቀለድና አገርንም ለአደጋ ማጋለጥ ህልውናዋንም ማጥቃት ይሆናል። ወያኔ እንደ ቀኝ ገዢ ኃይል ኢትዮጵያን በጠላትነት ፈርጆ ሊያደቃት የተቻለውን ሁሉ በማድረግ ላይ ነው። ስለዚህም ሀገር ማዳንና ህዝብን ባለመብት ማድረግ ተቆራኝተው ያሉ ግዳጆች ናቸው። የኢትዮጵያን ህልውና የሚጻረሩ ሁሉ ይህን ግዳጅ የሚጻረሩ ናቸው። ከወያኔ ተጣላን አሉ። የኢትዮጵያን ህልውናና አንድነት ማረጋገጥ ቀዳሚ ግዳጃችን ሲሆን ይህም ሀገር አድን ትግል በመሰረቱ ሀገርን አድኖ ለሌላ ወያኔ ለማስረከብ ሳይሆን የህዝብ ሉዓላዊነት ለማረጋገጥ ዴሞክራሲያዊ ስርዓትን ለማስፈን መሆኑ መዘንጋት የለበትም። ይህን መሰረት ያላደረገ ትግል አገርንም አያድንም ህዝብንም አይታደግ ብንል ትክክል ነው። በአሁኑ ጊዜ ያን ሁሉ ተመክሮ ከገበየን በኋላ ወያኔ ከቀለደብንና አገራችንን ካዋረደ በኋላ ምርጫ የተባለውን ባልት በተመለከተ እንኳን ወንበር አላስቀምስም ብሎ ከታበየ በኋላ ብዙ መቶ ዜጋ ካለቀና ብዙ ሺዎችም ዛሬ በየማጓሪያው መከራ እየተቀበሉ ይያሉ ስንቱ ዜጋ በሚስጥር እስር ቤቶች በተለይም በአዲስ አበባ በጨለማ ቤት ሲየል እየተቀበለ ይያለ የወያኔ ዘረኛነት ብሶበት ለእልቂት የሚዳርገን ሁኔታ ያረጋጋጠ መጥቶ ባለበት ተመልሶ ትልቁ የፖለቲካ ግንዛቤያችንና የቀሰምነው ትምህርት ለመጪው ምርጫ ፈርጠም ብሎ መዘጋጀት ነው ማለት በህዝብ ላይ መቀለድና የወያኔን አገዛዝ ቀጣይነት መንከባከብ ነው። ሌላ ትርጉም የለውም። ወያኔን አጃቢ አቋም ነው። መደረግ ያለበትን ትግል ያደናቀፍ የተነሳ ነውና በበኩላችን አመረን የምንቃወመውና የምንታገለውም ይሆናል። 19 ዓመትና ከዚያም በፊት ቢሆን የደደቢቱ ወያኔ ጸረ ህዝብ ጸረ ኢትዮጵያ መሆኑ መቼም አከራካሪ ሆኖ አያውቅም። በመጀመሪያ ያወጣው መርሃ ግብር ትግራይን ገንጥሎ ነጻ የትግራይ ሪፐብሊክን ማቋቋም የሚል ነው። ትግሌ ጸረ አማራ ነው። ገቤ መገንጠል ነው። ኤርትራ የኢትዮጵያ ቀኝ ግዛት ናት። ከኦጋዴን እስከ አዳማ ናዝሬት ያለውና ባሌ አሩሲንና ሐረርጌን የጠቀለለው መሬት የሶማሌ ግዛት ነው ወዘተ ብሎ የማለ የተገዘተና ከባዕዳን ጋር የተስማማ ቡድን ኢትዮጵያን አገር ብሎ ሊያስብ ከቶም የማይጠበቅ ነበር። ፍጹም ስልጣን መያዝ ደግሞ እንደተለመደው ወያኔን ይበልጥ አቆሸሸው፣ ይበልጥ ባጸያፊ ደረጃ ዘረኛ አደረገው እንጂ ቅንጣትም ኢትዮጵያዊነትንና ይሉኝታን አላላበሰውም። ወያኔ በ19 ዓመት ድርጊቱ ጸረ ኢትዮጵያዊነቱን አረጋግጧል። ይህን የማያውቅ ኢትዮጵያዊ የለም። በቅርጫው ተካፋይ የሆኑ አንዳንድ ሆድ አደሮች ከክልል አንድ ውጪ ቢመጡም በዋና ደረጃ የወያኔ አገዛዝ ለክልል አንድ ተወላጅ አዲስ ከበርቴዎች ጥቅም የሆነ መሆኑን መሸፈን አይቻልም። ሰፊውን የትግራይ ሕዝብ የሚወክል አገዛዝ ነው ባይባልም የተመሰረተውና የሚያራምደው የትግራይ ጠባብ ብሔረተኛነትን ነበር ነውም። ከትንሽ እስከ ትልቁ የመስሪያ ቤት ኃላፊዎች፣ ጦርና ፖሊስ አዛዦች የትግራይ ተወላጆች መሆናቸው ውልደትና ዘር ጠቅሰው ተጠቃሚ የሚሆኑት በቅድሚያ የትግራይ ተወላጅ መሆናቸው የሚካድ አይደለም። ከወያኔ ቁንጮ ጋር ተጋጨን ብለው የተነሱትም የቀድሞ የወያኔ አባሎች ዛሬም በአንጻራዊ እንክብካቤና መብታቸው ተጠብቆ ያለ መሆኑን ከኢህአፓ አባላት መታሰርና ለፍርድ ተብዬ እንኳ አንዴም አለመቅረብ ብዙዎች ለአገራቸው እንዳይበቁ ከመዳረጋቸው ጋር ስናወዳድረው ያለው ሁኔታ ግልጽ ሆኗል። ዘረኝነት ሰፍኗል። የዚህ ተጠቃሚ የሆኑት የክልል አንድ ምሁሮችና ነጋዴዎችም ከወያኔ ጎን ተሰልፈው የስልጣኑም የንግዱም የእርሻውም ባለቤት መሆናቸውን ማየቱ ይበቃል ነውናም በተቃዋሚ ጎራ አለን የሚሉ የቀድሞ ወያኔዎችና የክልል አንድ ተወላጆች ዛሬም ቢሆን የወያኔውን ቁንጮ ማስወገድ ቢፈልጉም አገዛዙንና ዘረኛ ስርዓቱን ግን ለማስቀጠል መፈለጋቸው የሚደበቅ አይደለም። ለዚህም ነው ምርጫ የተባለው ውድቅ ሂደት ለይስሙላ አንድ ወንበር ለግሶ ሲያደባያቸው ምቱ አልሰማ ብሏቸው ለመጪው ምርጫ እንዘጋጅ ብለው የሚቀልዱት። ዋናውን ጸረ ወያኔ ትግል አሁንም ለማደናቀፍ የሚጥሩት። በአሁኑ ጊዜ ለሁሉም ኢትዮጵያዊ ግልጽ ሆኖ የተገኘው ሀቅ ወያኔን በምርጫ ሳይሆን ማስወገድ የሚቻለው የሚገባው በሁለገብ ትግል ማለትም በህዝባዊ አመጽና በትጥቅ ትግል ነው የሚለው ነው። ከዚህ ሌላ ውጤትን የሚያስገኝ አማራጭ ወይንም መንገድ የለም ሊኖርም አይችልም። የኢትዮጵያ ህዝብ ግቡና ዓላማው ዘረኛውን የወያኔ ስርዓት ማረቅ ማረም ሳይሆን መደምሰስ ነው። የመለስ ዜናዊና ወንጀለኛ ጓዶቹን በንጹሃን ደም የቀላውን እጅ መጨበጥና ከመይ ከመይ መባባል ሳይሆን አስሮ ለህዝብ ፍርድ ማቅረብ ነው። ሐቀኛ የኢትዮጵያ ልጆችና ታጋዮች ከመለስና ጭፍሮቹ ጋር አይተቃቀፉም። ከነበረከት ጋር ውስኪ አይጨልጡም። የህዝብን ጠላቶች አያቆላምጡም። ጓደኛዬ ብለውም አይጠሩም። ይህ ነው አንድ መሰረታዊው ሐቀኛውን ካስመሳዩ መለያው። ጠላትን ጠላት ብሎ አምሮ ይጠላል ይዋጋል ወይስ ጠላትን ወዳጅ ብሎ ሲያመቸው አቅፎ ይሳሳማል? ለዚህ የሚሰጠው መልስ ማን ማንና ምን እንደሆነ ያሳየናል። ተቃዋሚ ነን ግና ደግሞ ከጥቅማ ጥቅሙም እንካፈላለን። ከስጋው ጦመኛ ነኝ ከመረቁ አውጡልኝ ፖለቲካ የሚያዋጣ አይደለም። ዛሬ ወያኔ ባመቻቸው የዝርፊያ መድረክ ከበረው የሚደልቁና ንዋያ ፍሰን ሪዞርት ከፈት ቪላ ገነባን ሰፊ እርሻ ጀመርን ወዘተ በሚል ወደዱም ጠሉም የዝርፊያውና የአገር ቅርጫው ተካፋይ የሆኑት ሁሉ ነገ የወዳጃቸው የፍርድ ቀን ሲመጣ የጅራፉ ቀዳሚ ሰለባ እንዳይሆኑ ሊያሰጋቸው ይገባል። ያለው ሁኔታ ወያኔን የበላይ አድርጎ ቢያሳየም ከምድር በታች እየተንጓጓ በመምጣት ላይ ያለው ህዝባዊ ቁጣ ግን የከፋ የመሬት መንቀጥቀጥን አስከትሎ የወያኔን ስርዓት መሰባበሩና ማንኮታኮቱ አይቀርም።
ይህ ደግሞ የተነገ ወዲያ ጉዳይ ሳይሆን የነገን ጥቆማ መሆኑን ማወቅ ያሻል። በምቾትና ስረሽ ምችው የተደፈነ ጆሮ በህዝብ አመጽ ጩኸት ይከፈታል። ጊዜው ካለፈ በኋላ ይሆንና ግን የበላባዩ ዋይ ዋይ ታውን ሰሚውን ያጣል። ህዝብ ባርምሞ የከፋ ሁኔታን ሂደት ሲታዘብ ጭቆናውን በደስታ ወይም በዝምታ የተቀበለ የሚመስላቸው ህዝብን የሚንቁ አሉ። ወያኔ ህዝብን ስለናቀ የአገራችንን መሬት ለሱዳን አሳልፎ ሰጠ። ግብፅን ከጓዳችን ከባህር ዳር መሬት ሰጠው። ለም መሬታችንን ለባዕዳን ሸጠ። የወሎና ጎንደርን ለም መሬት የትግራይ ብሎ ተቀለለ። የክልል አንድ ባለሀብቶችን በጅማ፣ ማንኩሽ፣ ሁመራና አብደራፊ፣ አዋሽና ደቡብ ሁሉ መሬት ላይ አሰማራ። በህዝብ ላይ ፍጅትን አካሄደ። ሺዎችን ለእስር ዳረገ። ብዙዎችንም አሳደደ። በገዢው መደብ ዙሪያ ግን የህዝብ ሰቆቃና መከራ ሳይሆን የጥቂቶች ደስታና መንደላቀቅ ገኖ ይታያል። የወያኔ እብሪት ለከት እንደሌለውም አይተናል። ወያኔ አደብ ገዝቶ ፈሪያ ህዝብን አንጸባርቆ ይታረማል የሚለው ምኞት ከተቀበረ ቢያንስ 19 ዓመታት አልፈዋል ብንል አንሳሳትም። ታዲያ የወያኔ ኢትዮጵያዊነት የሚል የሌለ ነገርን ፍለጋ ከድካም ሌላ ምን ሊያተርፍ? የወያኔ አገዛዝ ከነቅጥረኞቹና ተለጣፊዎቹ በአንድ በኩል፣ ሰፊው የኢትዮጵያ ህዝብ በሌላ በኩል ሆነው የማይታረቅ ቅራኔ አለ። ይህ ቅራኔ የሚፈታው በአሸናፊና በተሸናፊነት ደረጃ እንጂ በእርቅ አይደለም። ማለትም ህዝብ ከግቡ የሚደርሰው የወያኔን አገዛዝ ገርስሶ በመጣል ብቻ ነው። ለዚህ ግብ ያልተነሱና ያልተደራጁ ሁሉ፣ የህዝብን ትግል አቅጣጫ ሊያስቀይሩ የሚጥሩ ሁሉ፣ ሳያፍሩ ለምርጫ ተዘጋጁ ብለው ሊሰብኩ የተነሱ ሁሉ የህዝብን ድል አወቁም አላወቁም በተጨባጭ የሚጻረሩ ናቸውና ሰይጣንን በጸሎት ወያኔን በብረት እንደተባለው ሁሉ እነዚህን ትግል ጎጂዎች በህዝብ ፊት እያጋለጥን ውጉዝ ከማሪዎስ ልናደርጋቸው ይገባል። ትጥቅ አስፈቺዎች ናቸውና የኢትዮጵያ ህዝብ ግብ ሀገሩን ማዳን፣ ነጻነቱንና መብቱን ማስከበር ነው። ይህም ማለት የወያኔን አገዛዝ በአመጽና በብረት መደምሰስ ማለት ነው። ሌላ ትርጉም የለውም። ህዝብ ለዚህ ግብ መሳካት መነሳትና መደራጀት አለበት። ስለ ጭቆናውና ውርደቱ መናገርና መጮህ ብቻ ሳይሆን ጨቋኙን ለማደባየት መነሻ ጊዜው አሁን ነው። የኢህአፓ አባላትም ለዚህ ግብ ህዝብን ለማደራጀት እንቅስቃሴያቸውን ከመቼውም ጊዜ በበለጠ በማጠናከርና በማስፋፋት ላይ ናቸውና በዚሁ ወሳኝ ተልእኮ ስምሪታቸው ይቀጥላል። የህዝብ ጎራ የምንለውም የወያኔ አገዛዝ በሁለገብ ትግል መወገድ አለበት የሚለውን ነው። የወያኔ አገዛዝ የህዝብ ጠላት አይደለም የሚሉት ከህዝብ ጎራ ገብተው የጠራውን እንዳያደፈርሱም መከላከል አለብን። ኃይላችንን እንዳያዳክሙ እንዳይበታትኑን። ጠላትን ለመዋጋት ስንነሳ ተመሳስለው ከውስጥ ሊቦረቡሩን የተነሱትን ቸል ልንል አይገባም። ስህተት እንዳይደገምና የህዝብ ግብ እንዳይደናቀፍ የህዝብ ጎራ ከአስመሳዮችና ከወያኔ ጋር መወዳጀትን መፍትሄ ከሚሉ ክፍሎች መጽዳት አለበት። ግዳጃችን ሀገርን ማዳን ነውና ባንዳ ተለይ ጥሩምባ መነፋቱ ጠቃሚና አስፈላጊም ነው። የህዝብ ጎራ ከጸዳና በጋራ ጠላት በወያኔ አገዛዝ ላይ አምሮ ከተነሳ ግቡ ባጭር ጊዜ ይሟላል። ለመጪው ምርጫ እንዘጋጅ ባዮችም ተንሳፈውና ተጋልጠው ይቀራሉ እንጂ ወደዱም ጠሉም ለወያኔ መሳሪያ እየሆኑ ወያኔ በአገራችን ላይ እንዲቀልድ ጋሻ ጃግሬዎች አይሆኑብንም። ጠላታችን የወያኔ አገዛዝና ስርዓት ነው። ግባችን ይህን አገዛዝ በሁለገብ ትግል መደምሰስ ነው። ግባችን የኢትዮጵያን አንድነት አረጋግጦ ዴሞክራሲን ማስፈን ነው።
አድማጮቻችን በማስከተል ሁለት አጫጭር የተቆርቋሪዎች ትብታቤ በሚል የደረሰና ቀርባለን። የቤተ ክርስቲያን ጉዳይ የቀድሞ አባቶቻችን በመንፈስ ቅዱስ ተመርተው ያስረከቡንን ቀኖና ቤተ ክርስቲያን መሰረት ያደረገ ነው እንጂ የዘመናችን የሀገርና የቤተ ክርስቲያን ጠላት እንደሚያስበውና እንደሚያምነው በራሱ የፖለቲካ ወይም በድርድር የሚከናወን የፖለቲካ አጀንዳ አይደለም። በብዙ ቅዱስ አቡነ መርቆሮስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ የሚመራው ሕጋዊ ቅዱስ ሲኖዶስ የአንዲት ቤተ ክርስቲያን መሪ፣ የአንዲት ሀገር አሳቢና ለወገን ተቆርቋሪ እንደመሆኑ መጠን ከዚህ የተለየ ድብቅ ዓላማ ሊኖረው አይችልም። በመሰረቱ የእርቅ ጉዳይ ከተነሳ ዘንድ ዓለም አቀፍ የሆነውን የቤተ ክርስቲያን ቀኖና ያፈረሰው ወያኔ ጥፋቱን አምኖ ከተጸጸተና ለቤተ ክርስቲያን ደህንነት፣ ለሀገራችን እድገት የሚበጅ ለሕዝባችን ነጻነት የሚያመጣ እውነተኛና መሰረት ያለው ብሔራዊ የእርቅ መንገድ ከከፈተ በመጀመሪያ ደረጃ የቅዱስ ሲኖዶሱን ጽሕፈት ቤት በወታደር ያሸገውና ሕጋዊ ሲኖዶስ አፍርሶ የራሱን ሕገ ወጥ የካድሬዎች ጥርቅም በሲኖዶስ ስም ያስቀመጠው ወያኔ ስለሆነ ድርድሩ መጀመር ያለበት ከነ አባ ገብረ መድን ጋር ሳይሆን በቀጥታ ከወያኔ ጋር መሆን አለበት። ድርድሩን ለመጀመር ወያኔ ከዚህ ቀጥሎ የተዘረዘሩትን መሰረታዊ መስፈርቶች ለማሟላት ፈቃደኛ ሲሆን ብቻ ነው። እነሱም አንደኛ ወያኔ ከሁሉ አስቀድሞ በሀገሪቱ ብሔራዊ እርቅ ማድረግ አለበት። ሁለተኛ በግፍ ያሰራቸውን በሙሉ ያለምንም ቅድመ ሁኔታ መፍታት አለበት። ሶስተኛ ያለምንም ጥፋትና በደል በገፍና በግፍ የገደላቸው ኢትዮጵያውያንን በይፋ ይቅርታ መጠየቅና የደም ዋጋ ካሳ ለቤተሰቦቻቸው መክፈል አለበት። አራተኛ ዓለም አቀፉን ሕገ ቤተ ክርስቲያን ጥሶና ፍርሶ ሕጋዊን ፓትርያርክ አስወግዶ የራሱን ሕገ ወጥ የካድሮች ጥርቅም በሲኖዶስ ስም በማስቀመጡ ቤተ ክርስቲያኒቱን በይፋ ይቅርታ መጠየቅና በቅዱስ መንበር ላይ ያስቀመጠውን ሕገ ወጥ ይሁዳን አስወግዶ ሕጋዊን ፓትርያርክ ወደ መንበራቸው ለመመለስ መፈረምና መግለጫ ማውጣት አለበት። ወያኔ ከዚህ በላይ ከተራ ቁጥር እስከ አንድ ተራ ቁጥር ያለ እስከ ተራ ቁጥር አራት የተዘረዘሩትን አበይትና ወሳኝ መስፈርቶች ካሟላ ድርድሩ ውይይቱ ይቀጥላል። እነዚህ በሐቅ የተቀመጡ መስፈርቶች ካላሟላ ግን የቀደሙ አባቶቻችን በመንፈስ ቅዱስ ተመርቶ ጠብቀውና አስጠብቀው ያስረከቡን ታላቅ የሀገርና የቤተ ክርስቲያን አደራ መጠበቅና ማስጠበቅ፣ ይህንንም እውነት ለተተኪው ትውልድ ማስተላለፍ ሃይማኖታዊ ብሔራዊም ግዴታችን መሆኑን ደግመን እናረጋግጣለን። ከሀገር ወዳዶች ቀጣዩ ደብዳቤ እከደ ከሰይጣን ይባል የለ ሐውዝ ብላይ ምን ሸይጣን ረጅም ይባል እንደሚባለው ሰይጣንን አርቅልን እንደማለት አቅብልንም ሊሆን ይችላል። እኛም እከደከ ወያኔ ማለት አለብን። ሐውዝ ብላይ ምን ወያኔ እንደማለት ይህን ካባ ጨጓሬ የኮሰኮሰ ከምናምን አስከሬን የጠነባን ወያኔ ስርዓት ለሰይጣን ጸሎት ለወያኔ ብረት ብለን ከምድረገጽ አንድ ለናሙና ሳናስቀር መቀጥቀጥና መድረግ ይገባናል። የወያኔ ጸቡ ከሲኖዶስ አይደለም። የወያኔ ጸቡ ከመስጊድም አይደለም። የወያኔ ጸቡ ከአንድ ወይም በላይ የፖለቲካ ድርጅቶች ጋር አይደለም። የወያኔ ጸቡ ከሚሸጠው ድንግል መሬት ጋር ብቻ አይደለም። ወያኔ የኢትዮጵያና የኢትዮጵያዊነት ካንሰር ነው። የወያኔ ስርዓት አንድ ቀን ባደረ ቁጥር ካንሰሩ እየሰፋ እየተስፋፋ በመጨረሻ ኢትዮጵያ እንደማትነሳ ሆና በአፍንጢሟ ትደፋለች። ከዛ በኋላ የዓለም ክሬኖች ተሰብስበው የዓለም ገመድና ጥሾች ተገምደው ሆፕ ቢሏት አትነሳምም አንታሰራራርም። ስለዚህ ነው ኢትዮጵያ ከመጠፋ ወያኔ መጥቀቅና መደቆስ አለበት የምለው። እባብን መግደል በትሩን ወደ ገደል እንደሚሉት ይህ መርዝ ያልቀት ስርዓት ከነግሳንግሱ ያጠፉታል እንጂ አይታረቁት ነገር ነው። እኛ በእነሱ ቤት አስከሬን ሆነን እንታያለን። ታዲያ እንደዛ የቆጠረን ምን አስሬ ዳቢሎስ የርቅ መልእክተኛ ይሰድብናል? ነገሩ ቀጥኝ ቢያውን ጅማ ጠየቁኝ ነው የሚሆነው። እምቢኝ ለሀገሬ፣ እምቢኝ ለሃይማኖቴ፣ እምቢኝ ለኢትዮጵያ ብለው በስደት የተሰዉት ብፁዕ አባት አቡነ ዜና ማርቆስ መቀበሪያ ሶስት ክንድ መሬት ተነፍገው ለድንጋዩ ገብረ መድን ድንጋይ ሲተከልለት በጣም ይሰቀጥጣል። እፍረት ስለሌላቸው ራቁታቸው መሆናቸውን የማያውቁት ወያኔዎች ወያኔና አላሙዲን በከፈሉላቸው ትኬት ቲሲ ተሰባስበው የአምስት ቀን ሆቴል ተከፍሎላቸው ወያኔዎች አባይ ይገደብ መለስ መሪያችን ነው ኢትዮጵያ ለምታለች የሚል መፈክር ይዘው ሐሙስ ዋሽንግተን ስቴት ዲፓርትመንት ሊሰለፉ ነው የሚል ማስታወቂያን ከመስማት ሞት በጣም ይጣፍጣል። አባይ የኢትዮጵያ ስለሆነ ለወያኔ ምን አገባው? ስለ አባይ ለመጮህ ቀርቶ አባይ ቢሞላ የሚል ዘፈን እንኳን ሊዘፈን ፍቃድ አይሰጠውም። እነዚህ ሰው መሳይ ካካዎች ከዚህ በፊት እንታይ ትኮኑ ይሉን ነበር። አሁንማ እንታዳ ትኮኑ እያሉን ነው። ምን አባታችሁ ትሆኑ እያሉን። ይህንን የከረፋ ስርዓት አፍንጫን በመሸፋፈን ሊከላከሉ ስለማይቻል ወገብን ጠበቅ ስልትረቀቅ ማድረግና በአባቶቻችን ባስተማሩ መንገድን የመሰለ ነጻነት የሚያመጣ አቋራጭ ጎዳና ስለሌለ ከወሬው ቀነስ ከዛ ነገር ጨመር ማድረግ ይጠበቅብናል። ሞት ለወያኔ፣ ወያኔ በድርድር ሳይሆን በሌላ መንገድ። የዕለቱን ዝግጅት በዚሁ አጠናቀቅን። የሳምንት ሰው ይበለን።